በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። በአገር ውስጥና በውጭ አገር በመሆን ዘይን ሰዓት ራዲዮናችሁ ዙሪያ ተሰብስባችሁ ከጌታ ማዕድ ለመካፈል የቀረባችሁትን ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንደምን አመሻችሁ እንላለን። እግዚአብሔር አምላካችን ዛሬም ደግሞ ከቃሉ ማዕድ ሊያቋድሰንና ሊያካፍለን እንዲሁም ሊመግበን እነሆ እኛም ዝግጁ ሆነን ቀርበናል። እግዚአብሔር የተዘጋጀን ልብ ምን ጊዜ የሚፈልጋል? አዎ እግዚአብሔር በዚያ ልብም ይጠቀማል። ጌታ የተመሰገነ ይሁን። ዛሬም እንግዲህ ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችንን እንጀምራለን። እስቲ ተመስገን ይያልነው ዝግጅታችንን ብንጀምርስ? ተመስገን ይያልነው ተመስገን ይያልነው እግዚአብሔር አምላካችን ሆይ እኔም ወገኖቼም በዚህ ሰዓት የድርሻችንን የበኩላችንን ነው ምስጋና እናቀርብልሃለን። ስለሆነውና ስለበደልነው እግዚአብሔር አምላካችን ሆይ በፊትህም ደሞ አንካሳ ስለሆነን ስለተገኘን ብቻ ሳይሆን ጌታ ሆይ በምህረትህ ደግሞ ተመልክተ ጌታችንና አምላካችን እግዚአብሔር ሆይ እንድትቀበለን ጸሎታችንን እንድትሰማ ነው የምዝጋና መስዋዕታችን ደግሞ በፊትህ የከበረች እንድትሆን በዚህ ጊዜ ወደ አንተ እንጣራለን። ልዑል ሆይ ያለፉትን ቀናት ሁሉ ከቃልህ ማዕድ መግበህናል። አቤቱ አምላካችንና መድኃኒታችን ሆይ ቸርነትህ አልጎደለብንም። ጌታዬና አምላኬ ሆይ ጠላት ሊገዳደረን በፈለገ ጊዜ ሁሉ እንኳ አንተ በአሸናፊነት እንድንወጣው ሁሉን ነገር እግዚአብሔር አምላካችን ሆይ በድል እየመራጃችንን ይዘ ደግሞ ጌታዬ ሆይ ወጥመዱን ስላሻገርከን የሰይጣንን መንጋጋ በውስጡ ስለሰበርክ በትናጋ ውስጥ እግዚአብሔር አምላኬ ሆይ ምላሱን ስላጣበክ እጅግ አድርገን እናመሰግንሃለን። ጌታችንና አምላካችን ሆይ በቤታችን ሰላምን፣ በሥራ ገበታችን ሰላምን፣ በርሻ ስፍራ ሰላምን፣ በመውጣት በመግባታችን ሰላምን አብዝተህልናል። ግራቀኛችን ፊትና ዋላችን ባንተ ተጠብቋልና እጅግ ደስ ይለናል። ነው እግዚአብሔር አምላካችን ሆይ ካለም የለየን በቤትህ ደግሞ እግሮቻችን ጸንቶ ይቆሙ ዘንድ ቅዱሱንና ዘላለማዊ ስምህን ነው ከናፍርቶቻችን ተከፍተው ይጠሩ ዘንድ እግዚአብሔር አምላኬ ሆይ ሰውነታችንን ያሰለጠንክና የገራ ጌታ አንተ ነህና እናመሰግናለን። እስከ ዘላለም ጠብቀን ጌታዬ ሆይ እስከ ፍጻሜው ድረስ ደግሞ በቤትህ ውስጥ አጽናን። መተላለፋችንን ሁሉ ይቅር በለን። በዚህ ጊዜ ደግሞ ቃልህን سنማርሳለ በመካከላችን ተገኝተ ድንቅና ኃያል የሆነውን እግዚአብሔር ሆይ ታምራትን አይኖቻችን ተገልጦ ማየት ይችሉ ዘንድ መንፈሳዊ ልቦናችንን እንድታበራልን እንለምናሃለን። ባከበርከው ባጸደቅከው በቀኝህም ባስቀመጥከው በወድ ልጅ በኢየሱስ ክርስቶስም አሜን። ጌታ የተወደዳችሁ አድማጮቼ በትላንትናው ምሽት ክፍለ ጊዜ ጥናታችን የነገሮች ፍጻሜ መቃረቡ ለጻድቃን የመጽናኛ ለአመጸኞች ግን የፍርድ ጊዜ ስለመሆኑ መመልከታችንና ሰዎች የእግዚአብሔርን ጸጋና ክብር የማይለማመዱት ሃይማኖተኝነታቸው በሕይወታቸው ላይ ለውጥ ባለማምጣቱ ነው ማለታችንና አንዳንድ ኔታዎችን ከትንቢተ ኢሳይያስ መጽሐፍ ምዕራፍ 58 መመልከታችን የሚታወስ ነው። አው ወገኖቼ ሰዎች የእግዚአብሔርን ጸጋና ክብር የማይለማመዱት ሃይማኖተኝነታቸው በሕይወታቸው ላይ ለውጥ ባለማምጣቱ ነው። እውነት አይደለም እንዴ? ስንጾም እንደ ግብዞች እንዳንጠልቅ ኢየሱስ ክርስቶስ የተናገረውን ከኢሳይያስ አቋያ መመልከታችን ወደ መጨረሻ ላይ ማለቴ ነው የሚታወስ ነው። ያምልኮ ሥርዓታቸውን እግዚአብሔር ስላልተቀበለበት ምክንያት የሰጠውን ገለጻ እስቲ ከቁጥር 4 ጀምረን አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 4ን አውጡ። ኖ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምጻችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም ይላል። ለምን ጾማቸውን እንዳልተቀበለ እግዚአብሔር ምክንያቱን እየነገራቸው ነው። መጾማቸው በእግዚአብሔር ፊት ልዩ ስፍራ እንደሚያሰጣቸው ገምተው ነበር። ብዙ ሰዎች ኖ ለድሆች መጽዋትን እንሰጣለን፣ በየጊዜውም ደግሞ አርብ ሮብን ጾማለን፣ ስለዚህ የኛ ኃይማኖት ትክክል ነው፣ እናንተ ግን አትጾሙም አትጸልዩም፣ ቤተ ክርስቲያንም ወይም ቤተ መቅደስን አታዘወትሩም አትስሙም እያሉ ሲወቅሱን ይታያሉ። እስቲ ቁጥር 5ን እንመልከት። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለቀን ነውን? በእውኑ ራሱን እንደንግጫ ዝቅ ያደርግ ዘንድ ማቅንና መድንም በበታቹ ያነጥፍ ዘንድ ነውን? በእውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? ይላል። አምልኳቸው ውጫዊ እንጂ ከልብ አልነበረም። ከመጾማቸው ይልቅ እግዚአብሔር ልዩ ትኩረት የሚሰጠው ለልባቸው መስተካከል ነበረ። ልብ በሉ ወገኖቼ፣ እግዚአብሔር ልዩ ትኩረት የሚሰጠው ለጾማቸው፣ ለመስዋዕታቸው ወይም ደግሞ ድሆችን በመርዳታቸው ሳይሆን ለልባቸው መስተካከል ነው። በዚህ ባለንበት ዘመን ብዙ መልካም አብያተ ክርስቲያናት እንዳሉ መካድ አይቻልም። ይሁን እንጂ የብዙ አብያተ ክርስቲያናት አምልኮ እንዲሁ የሰው ወግ እንጂ እግዚአብሔር የሚፈቅደው አለመሆኑን መካድ አይቻልም። ቁጥር 6 እኔስ የመረጥኩት ጾም ይህ አይደለምን? የበደልን ስራት ትፈቱ ዘንድ፣ የቀንበርን ስጠፈር ትለቁ ዘንድ፣ የተገፉትን ሳርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? ይላል። እንጾማለን የምትሉ ከሆነ ወገኖቼ፣ እንዲሁ ስራት ለመፈጸምና ለታይታ አይሁን። ስትጾሙ ሐሜትን ተው። ክፉ ባሪና ዝንባሌያችንን ከሚያሳይ ማንኛውም ኃጢአት እንታቀብ እንራቅ። በኔ ማመናችሁን በተለወጠና በተቀደሰ አኗኗራችሁ አሳዩ ይለናል እግዚአብሔር። በነገራችሁ ሁሉ ቅንነት ይታይ፣ የምትናገሩት እውነቱን ብቻ ይሁን። ይህ ካልሆነ ግን ማቅ መልበሳችሁ፣ አመድ ላይ መንደባለላችሁ፣ ወይም መጾም መጸለያችሁ፣ ቤተ ክርስቲያን እየሄዳችሁ መሳማችሁ ለኔ ምንም ማለት አይደለም ነው እግዚአብሔር የሚለው። በአሁኑ ዘመን ላሉ ብዙ አብያተ ክርስቲያናትም እግዚአብሔር ከዚህ የተለየ የሚናገር አይመስለኝም። ቁጥር 7 እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ ከሥጋ ዘመድ እንዳትሸሸግ አይደለምን? ይላል። እነዚህ ሰዎች ድሆችና ችግረኞችን ይንቃሉ። ሌላው ቀርቶ ለገዛ ዘመዶቻቸው እንኳ ፍቅርና ከበሬታ የላቸውም። ሃይማኖታቸው ሕይወት የለሽ በመሆኑ የበረዶን ያክል ቀዝቃዛ ነው። ወገኖቼ፣ በልባችን ውስጥ ለእግዚአብሔር ስፍራ ካለን ለሌሎች ሰዎችም ስፍራ ይኖረናል። ሰዎችን እየጠላን በአስተምሯችን ጥራትና ትክክለኛነት መታበይ ፈጽሞ የለብንም። ብዙ ጊዜ የኔ ሃይማኖት ትክክል ነው፣ ይሄ ዘመን ያመጣሽ ሃይማኖት ነው፣ መጤ ሃይማኖት ነው እየተባባልን ከመወቃቀስ ይልቅ ልባችንን አጥርተን በእግዚአብሔር ፊት ንጹሕ ሆነን ብንገኝ ትልቁና ዋናው ነገር ይህ ነው። እርስ በርስ መነቃቀፍና መተቻቸቱ ከምንም ነገር ይልቅ ለክርስቶስ ወንጌል መስፋፋት መሰናክል ሆኗል። ከትንቢተ ኢሳይያስ ብዙ የምንማረው ነገር ይኖራል። በአጓጉል አምልኳችሁ አትመኩ፣ ምክንያቱም በእኔ ፊት የተወደደ አይደለም። የሃይማኖታችሁን እውነተኛነት በሕይወታችሁ አሳዩ ይላል እግዚአብሔር። እንግዲህ ከበድ ያለ መልእክት ከማስተላለፉ የተነሳ ኢሳይያስ በዘመኑ በነበሩ ሰዎች ዘንድ ተወዳጅ እንዳልነበር መገመት የሚከብድ አይመስለኝም። አንዳንድ ሰዎች ከመጽሐፍ ቅዱስ ውስጥ የሚመቻቸውንና የሚስማማቸውን ጥቅስ ባገኙት አጋጣሚ ሁሉ ያነበንባሉ፣ ይናገራሉ። ለምሳሌ ያክል ከተራራው ስብከት የሚምሩ ብፁዓን ናቸው ይማራሉና የሚለውን መጥቀስ ይወዳሉ። ቁም ነገሩ ግን ኢየሱስ በሕይወታችን ይኖር ዘንድ ኃጢአታችንን ለእግዚአብሔር መናዘዝ እንጂ ከዚህና ከዚያ ጥቅሶችን መጠቃቀሱ አይደለም። በአሁኑ ዘመን ግን ሃይማኖት ያስመሳይነት መሸፈኛ ወይም ደግሞ መሸፈኛ ሆኗል። ከዚህ ይልቅ ግን እያንዳንዳችን ከክርስቶስ ጋር ያው መቀራረብ እንደሚያሻን አበክሬ መናገር እፈልጋለሁ። እስቲ አለፍ ብለን ቁጥር 8ን እናንብብ። የዚህን ጊዜ ብርሃንህ እንደ ንጋት ያበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል ይላል። ሃይማኖታቸውን ለአጓጉል ነገራቸው እንደ ሽፋን የሚጠቀሙበት ሰዎችን እግዚአብሔር ባርኮትና ክብሩን አይገልጽላቸውም። ዛሬ እግዚአብሔር በተቀደሰ ማደሪያ ውስጥ መሆኑን ዓለም መረዳት ያቃታትም ከዚህ የተነሳ ነው። በቤተ ክርስቲያን ውስጥ የእግዚአብሔር መገኘት ኃይል አይሰማንም። ከዚህ ከኢሳይያስ ትንቢት የምንመለከተውም በራሳችሁ ሕይወት አለመስተካከል ምክንያት ራሴን አልገለጥኩላችሁም በማለት እግዚአብሔር ለሕዝቡ ሲናገር ነው። የእግዚአብሔር ክብር እንዳያልፍና እንዳይገለጥ እንቅፋት ይሆን ስንቶቻችን እንሆን? እስቲ ራሳችንን እንመርምር ወገኖቼ። የዚያን ጊዜ ትጠራለ፣ እግዚአብሔርም ይሰማል፣ ትጮአለ፣ እርሱም እነሆኝ ይላል። ከመካከል ቀንበርን ብታርቅ ጣትህንም መጥቀስ ብትተው ባታንጎራጉርም ይላል። ቁጥር 9ን ልብ ይሏል። እግዚአብሔር ሊባርካቸውና ጸሎታቸውንም መስማት ይፈልጋል። የሰማይን መስኮት ከፍቶ ባርኮቱን ሊያፈስላቸው ይፈልጋል። ልባቸው ግን ይህን ለመቀበል አልተዘጋጀም። አንዳንድ ጊዜ እግዚአብሔር ለጸሎቴ መልስ አልሰጠኝም እንላለን። ለምን ይመስላችኋል? እግዚአብሔር ለጸሎታችን መልስ መስጠት ስለማይፈልግ ነውን? በፍጹም አይደለም ወገኖቼ። ብዙ ጊዜ ጸልያችሁ ሊሆን ይችላል ስለ አንድ ነገር፣ ወይ ተቸግራችሁ፣ ወይ አንድ ነገር ፈልጋችሁ በእግዚአብሔር ፊት ጾማችሁ ጸልያችሁም ሊሆን ይችላል። እግዚአብሔር ግን ጸሎታችንን የማይመልስ አምላክ አይደለም። የልጆቹንም ባለማበስና የልጆቹን ጩኸት ለመስማት እግዚአብሔርን እስከዛሬ የሚስተካከል የለም። ችግሩ እግዚአብሔር ሊሰጠን የሚፈልገውን በረከት ለመቀበል ልባችን የተዘጋጀ አለመሆኑ ነው። አስተዋላችሁ? ችግሩ እግዚአብሔር ሊሰጠን የሚፈልገውን በረከት ለመቀበል ልባችን የተዘጋጀ አለመሆኑ ነው። እግዚአብሔር ግን በንጹህ ልባችሁ ብትጸልዩ እሰማችኋለሁ ይለናል። ልጅ በነበርኩበት ጊዜ ወገኖቼ በአንድ ወቅት በጣም መታመሜን አስታውሳለሁ። በጣም ከመታመሜ የተነሳ ዶክተሩ ይሞታል ብለው ነበር የጠበቁት። እናቴ አጠገቤ ሆና ሌሊቱን ሁሉ ቁጭ ብላ ታድር እንደነበር ማስታውሳለሁ። አብዛኛውን ጊዜ ሰመመን ውስጥ ብሆንም ከሰመመን ስወጣ እማዬ ብዬ ስጣራ እናቴ ደግሞ አቤት አብዬ ልጄ ምን ላድርግልህ አጠገብህ እኮ ነው ያለው ትለኛለች። ታዲያ እናቴ እንዲህ ስትለኝ ልቤ ምን ያህል በፎይታ ይሞላ እንደነበር ልነግራችሁ አልችልም። ልቤ በውስጤ ይላወሳል። ከመሜ የተላቀቅኩ ይመስለኛል። ዛሬም ቢሆን እግዚአብሔር ሩቅ አይደለም፣ ጸሎታችንንም ይሰማል። ስንጠራውም እነሆኝ ልጄ በማለት ይመልስልናል። ስለዚህም መልስ ያላገኙ ጸሎቶች ካሉን ወገኖቼ ችግሩ ከኛ ነው ማለት ነው። ቁጥር 10ን ተመልከቱ። ነፍስህንም ለተራበ ብታፈስ የተጨነቀውንም ነፍስ ብታጠግብ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል ይላል። እንደሚናገሩት እንዲኖሩ ሃይማኖታቸው ያውና እውነተኛ እንዲሆን እግዚአብሔር ሲጠይቃቸው እንመለከታለን። እግዚአብሔርም ሁልጊዜ ይመራል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ ይላል። ቁጥር 11 ደግሞ እግዚአብሔር ሕዝቡን ለመባረክ ዝግጁ ነው። ሕዝቡ ግን ልባቸውንና መንገዳቸውን እንዲያዘጋጁ ይጠበቅባቸዋል። ቁጥር 13ንም አልፍ ብላችሁ ተመልከቱ። ፈቃድህንም በተቀደሰው ቀኔ ከማድረግ እግርህንም ከሰንበት ብትመልስ ሰንበትንም ደስታ እግዚአብሔርም የቀደሰውን ክብር ብትለው የገዛ መንገድህንም ከማድረግ ፈቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለ ብታከብረው ይላል። ሰንበትን ለእስራኤል ልጆች ሲሰጣቸው እግዚአብሔር ይህ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው ብሏቸው ነበር። ዘጸአት ምዕራፍ 31 ቁጥር 17 መመልከት ይቻላል። ስለዚህ ጉዳይ ሰፋ ያለ ማብራሪያ ማግኘት ከፈለጋችሁ ከዘጸአት ምዕራፍ 31 ከቁጥር 12 እስከ 18 ያለውን እንድታነቡ አሳስባችኋለሁ። ለእኛ በዚህ ዘመን ላለነው ግን ሁኔታው የተለየ ነው ወዳጆቼ። እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንንም የማይበቃ መስሎ እንዳይታይ እንፍራ አይላል። ዕብራውያን ምዕራፍ 4 ቁጥር 1ንም ተመልከቱ። እዚህ ላይ እረፍት የሚለው ቃል ሰንበት ማለት ነው። ወደ እረፍቱ ከመግባት ጎድለን መገኘት የለብንም። ወደ እረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና ይላል። ዕብራውያን ምዕራፍ 4 ቁጥር 10ን ተመልከቱ። ታዲያ የተዋጁት ሁሉ ረፍት ወደሚያገኙበት ሰንበት ገብተናልን? እኛን ለማዳን የሚያስፈልገውን ሁሉ ክርስቶስ ፈጽሞታል። በዚህ ባለቀና በተጠናቀቀ ሥራው ተማምነን አርፈናል ወይስ ለመዳን ከራሳችን በኩል አንዳንድ ጥረቶች እያደረግን ነው? አድማጮቼ ክርስቶስ ሙሉ በሙሉ እንድንታመንበት ይፈልጋል። ወደዚህ ረፍት መግባት በራሱ ታላቅ በረከት ከመሆኑም ባሻገር የአገልግሎት ራእያችንና አድማሳችንንም ያሰፋዋል። ሐዋርያው ጳውሎስን ለታላቅ የወንጌል ተልእኮ ያነሳሳው ከተቀበለው ደህንነት የተነሳ የእግዚአብሔርን ረፍት በሕይወቱ በመለማመዱ ነበር። በዚያን ጊዜ ይላል ቁጥር 14 በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና ይላል። የራዩ አድማስና ክልል እጅግ ሰፍቷል። የወደፊቱ ዓላማም ወለል ብሎ ተዘርግቷል። አንዳንድ ሁኔታዎች መጪውን ባርኮት ያዘገዩ ይሆናል። ይሁን እንጂ ለዘላለማዊ የእግዚአብሔርን ዓላማና ቅድማ አሸነፍ ግን በፍጹም አይቻላቸው። ወገኖቼ እንግዲህ የትንቢተ ኢሳይያስ ምዕራፍ 58 ትምህርትን እዚህ ላይ እንገታና በቀረን ጊዜ ደግሞ እግዚአብሔር በረዳን መጠን ማለቴ ነው የትንቢተ ኢሳይያስ ምዕራፍ 59ን ትምህርት አብረን እንመለከታለን። የዚህ የትንቢተ ኢሳይያስ ምዕራፍ 59 አብይ ሐሳቡ የእግዚአብሔር ቃል ሕዝቡን ወደ ንስሐ መምራት። ፈጠን ፈጠን በሉ። የእግዚአብሔር ቃል ሕዝቡን ወደ ንስሐ መምራት እንደሚገባና ስለ አዳኙ መምጣት ለሁለተኛ ጊዜ የተሰጠ ተስፋ የሚል ይሆናል። ካለፉት ምዕራፎች እግዚአብሔር የእስራኤልን በደል ሲናገር ተመልክተናል። ይህ አስደናቂ ምዕራፍም የዚሁ ቀጣይ ክፍል ነው። አሁን ላሉበት አሳዛኝ ሁኔታ ምክንያት የሆነውም የገዛ ራሳቸው በደል ነው። ሃይማኖታቸው ወደ ንስሐ ሊያመጣቸው ሲገባ ሕዝቡ ግን ለክፉ ሥራቸው እንደ ሽፋን እየተጠቀሙበት ነበር። እግዚአብሔር ጸሎታቸውን ያልሰማው የመስማት ችግር ስለነበረበት ሳይሆን በርኩሰታቸው ምክንያት ነበር። እግዚአብሔር ጸሎትን መስማቱ እውነት ነው። ይሁን እንጂ ለጸሎታችን መልስ አለማግኘት ዋናው ምክንያት እኛው ራሳችን ነን። በዚህ ምዕራፍ ብቻ ስለ ሕዝቡ ኃጢአት 32 ጊዜ ልብ በሉ 32 ጊዜ ተጠቅሶ እንመለከታለን። ከነዚህም ጥቂቶቹ ኃጢአት፣ በደል፣ ሐሰት፣ እርኩሰት፣ በደም የጨቀዩ እጆችና የመሳሰሉት ናቸው። እንግዲህ ከዚህና ይህን ከመሳሰለው በደላቸው የተነሳ ብሔራዊ የንስሐ ቀን ማድረግ በተገባቸው ነበር። ወደፊት በኢየሩሳሌም ከተማ ታላቅ የንስሐ ጊዜ እንደሚሆን ትንቢተ ዘካርያስ ምዕራፍ 12 ከቁጥር 11 እስከ 14 መመልከት ይቻላል ወይም ደግሞ ይነግረናል። በዚያን ቀን በሚጌዶን ሜዳ እንደነበረው እንደ ሃድድሪሞን ልቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል። ምድሪቱም ታለቅሳለች። እያንዳንዱ ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የሶሜኢ ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የቀሩት ወገኖች ሁሉ እያንዳንዱ ወገን ለብቻው፣ ሴቶቻቸውም ለብቻቸው ያለቅሳሉ ይላል። የእስራኤልን በደል በተመለከተ በቁጥር 1ና 2 ላይ መመልከት ይቻላል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። በኢሳይያስ ዘመን የነበሩ እስራኤላውያን ደህንነትን ያላገኙት የእግዚአብሔር እጅ ከማዳን አጭር ስለሆነች አልነበረም። እግዚአብሔር ከሰዎች ጋር ያለው ግንኙነት ደካማ ስለሆነም አይደለም። ሰውን ከአምላኩ የነጠለው ወይም የለየው ሌላ ነገር ሳይሆን የራሱ ኃጢአት ብቻ ነው። ይህን በተመለከተ አሌክሳንደር ማክላረን የተባሉ ጻፊ እንዲህ ብለዋል፣ ችግሩ እግዚአብሔር ትልቅ፣ እኛ ደግሞ ትንንሾች መሆናችን አይደለም። እርሱ ዘላለማዊ፣ እኛ ደግሞ ጊዜያዊ መሆናችን አይደለም። ዋናው ችግራችን ከእርሱ መለየታችን ነው። በደላችሁ በእናንተና በአምላካችሁ መካከል ለይታለች ይላል ቃሉ። ይህን ልዩነት ማቀራረብ የሚችል ምንም አይነት ድልድይ መገንባት አይቻለንም። ይህን በእግዚአብሔርና በሰዎች መካከል ያለውን ልዩነት ማስወገድ የሚችል ኢየሱስ ክርስቶስ መድኃኔዓለም ብቻ ነው ብለዋል። አዎ ወገኖቼ፣ እስካሁን እየተመለከትን የነበረው የሰው ልጆችን በደል ብቻ ስለነበር ሁኔታው ተስፋ አስቆራጭ ይመስላል። ይሁን እንጂ ታሪኩ በዚህ ብቻ የሚያበቃ አይደለም። የእስራኤል አዳኝና ታዳጊ ወደ ጽዮን በሚመለስበት ጊዜ ስለሚኖረው ንስሐም እንመለከታለን። ቁጥር 9 ስለዚህ ፍርድ ከኛ ዘንድ ርቋል። ጽድቅ ማላገኘንም ብራንን በተስፋ እንጠባበቅ ነበር። እነሆም ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር። ነገር ግን በጨለማ ሄድን ይላል። ተናጋሪው መለወጡን ካነበብነው ጥቅስ መመልከት ይቻላል። ተናጋሪው እስራኤል ሲሆን የንሳና የጸጸታ አይነት ንግግር እንደሆነ መረዳት አያዳግትም። በጨለማ ውስጥ እንደሆኑ ሃይማኖታዊ ወግና ስርዓታቸው ምንም እንዳልጠቀማቸው በንሳ መልክ ሲናገር ነው የምንመለከተው። በቅርቡ ከአንድ የጥርስ ዶክተርና በድለላ ስራ ከመተዳደር ሰው ጋር እየተጫወትኩ ነበር። ሁለቱም በጣም አብታሞች ነበሩ። ሁለቱም ወገኖቼ ከእውነተኛው የወንጌል አስተምህሮ ያፈነገጡ አብያተ ክርስቲያናት አባሎች ስለነበሩ ክርስትናቸውም እንዲው ላይ ላይውን ነበር። እነዚህ ሁለት ሰዎች እንዴት ወደ ጌታ እንደመጡ ያጫውቱኝ ወይም ይመስክሩልኝ ነበር። በተለይ አንደኛው ወንድም የነገረኝን በፍጹም አረሳውም። እንዲህ ነበር ያ ወንድም ያለው፣ የግብዝነትና የማስመሰል ህይወት አስጠላኝ። በህይወቴ እውነታንን አፈቁ፣ እውነታንም ተጠማው። እስከዚያ ጊዜ ድረስ የኖርኩበትን ከንቱ ህይወት ተናዘዝኩና ኢየሱስ ክርስቶስን ተቀበልኩ። ጌታም ህይወቴን ለወጠው ሲል መሰከረልኝ። እያንዳንዳችን ወገኖቼ ይህን በመሰለ ሁኔታ በእግዚአብሔር ፊት ንስሐ ብናደርግ በአብያተ ክርስቲያናችን መንፈሳዊ መነቃቃት ይኖር ነበር። ቁጥር 10 እንደ ውሮች ወደ ቅጥሩ ተርመሰመስን፣ በቀትር ጊዜ በድንግዝግዝታ እንዳለ ሰው ተሰናከልን፣ እንደ ሙታን በጨለማ ስፍራ ነን ይላል። ህዝቡ ጨለማ ውስጥ ነበሩ። ያለ እግዚአብሔር ያለ ሰው ጣፈንታ ከዚህ የተለየ ሊሆን አይችልም። በእግዚአብሔር ፊት የምናደርገው ግልጽና ያንዳንዱን ኃጢአት በስሙ በመጥራት መሆን አለበት። በዚያው መጠን ደግሞ ከኃጢአት መራቅ ይኖርብናል። ያንዳንዱን ጥቃቅን የሚመስለንን ኃጢአት በግላችን መናዘዝ ይኖርብናል። የእስራኤል አዳኝና ታዳጊ መምጣትን የሚያወሳውን ክፍል ከቁጥር 20 መመልከት ይቻላል። እንዲህ ይላል፣ ለጽዮን ታዳጊ ይመጣል በያዕቆብም ዘንድ ከኃጢአት ለሚርቁ ይላል እግዚአብሔር። አንዳንድ ሰዎች ሕዝቡ በሙሉ ይድናልን በማለት ይጠይቃሉ። እንደዚያ ማለት አይደለም። ምክንያቱም መጽሐፍ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ስለሚል የሚድኑት ከመከራው ያመለጡ ትሩፋን ብቻ ናቸው ይላል። ሮሜ ምዕራፍ 9 ቁጥር 6ን ተመልከቱ። አንድ ቀን ታዳጊ ወደ ጽዮን ይመጣል፣ ታላቅ የንስሐ ጊዜም ይሆናል። ይህን አስመልክቶ ዘካርያስ ምዕራፍ 12 ቁጥር 10 በዳዊትም ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ፣ ወደርሱም ወደ ወጉት ይመለከታሉ። ሰውም ላንድያ ልጅ እስከሚያለክስ ያለክሱለታል፣ ሰውም ለበኩር ልጅ እንደሚያዝን በመራራ ሐዘን ያዝኑለታል ይላል። ቁጥር 1ን አለፍ በሉና ተመልከቱ። ይህ እንግዲህ የዛሬው የመጨረሻ ጥቅሳችን ነው። ከነርሱ ጋር ያለው ቃል ኪዳኔ ይህ ነው ይላል እግዚአብሔር፣ በአንተ ላይ ያለው መንፈሴ በአፍህም ውስጥ ያደረግኩት ቃሌ ከዛሬ ጀምሮ እስከ ዘላለም ድረስ ከአፍህ ከዘርህም አፍ ከዘርዘርህም አፍ አያልፍም ይላል እግዚአብሔር ይላል። ታዳጊው ወደ ጽዮን እንደሚመጣ እግዚአብሔር ለሕዝቡ ቃል ገብቷል። ይህም በእግዚአብሔር ዕቅድና ዓላማ ውስጥ የተካተተ ስለሆነ እግዚአብሔር በፍጹም የተስፋ ቃሉን አይዘነጋም፣ አያጥፍምም። በራሱ ጊዜና ወቅት የገባውን ቃል ኪዳን እግዚአብሔር ምንጊዜም ቢሆን መፈጸምን ያውቅበታል። እግዚአብሔር ለዘላለም ይክበር ይመስገን። ወገኖቼ የዛሬውን ትምህርታችንን ጀምረን እስክንጨርስ ድረስ እግዚአብሔር በመንፈሱ ስለ ደገፈንና ስለ መራን ስሙ ለዘላለም ይክበር ይመስገን። በቃሉ የምንኖር ሰዎች ደግሞ እግዚአብሔር ያድርገን። ዝግጅታችን እዚህ ላይ አበቃ። ደህና ደሩ።